መልእክት ከእግዚአብሔር ቃል ይዤላችሁ መጥቻለሁ። በጣም ለጊዜው አንገብጋቢ መልእክት ይመስለኛል። እስቲ ትዳር ላይ ያላችሁ አምስት አምስት ጻፉልኝ። ትዳር ላይ ያላችሁ፣ ከዛ ውጭ ያላችሁት አላገባችሁም ማለት ነው። አምስት አምስት ትዳር ላይ ጻፉልኝ እስቲ። እስካሁን ሶስት ሰው አነባለሁ፣ አራት። በትዳር ላይ ያላችሁ ሰዎች ሌሎቻችሁ እንግዲህ ገና ትዳር የምትይዙ ናችሁ ማለት ነው። እንደዛ ነው እንግዲህ መሆን ያለበት። መልካም። የዛሬው መልእክታችን ስለ ጋብቻ ቃል ኪዳን ይሆናል። በጣም በጣም ኢምፖርታንት የሆነ መልእክት ነው። የጋብቻ ቃል ኪዳን ምን እንደሆነ፣ በምን ላይ እንደተመሰረተ ከእግዚአብሔር ቃል ይቅርታ እግዚአብሔር ቃል አውጥተን እንነጋገራለን። መጽሐፍ ቅዱስ የያዛችሁ ሚልኪያስ ምዕራፍ ሁለት አውጡና ከቁጥር 13 ጀምሮ እናነባለን። ሚልኪያስ ትንቢተ ሚልኪያስ ምዕራፍ ሁለት ቁጥር 13 በጌታ ስም አነባዋለሁ። ካህናትን ነው የሚወቅሰው ጌታ በመጀመሪያ ላይ፣ ከዛ ቀጥሎ ደግሞ በትዳር ላይ ያሉትን ሰዎች ይነቅፋል። እዚህ ሚልኪያስ ውስጥ ደጋግሞ ጌታ ቅሬታውን ነው የሚናገረው። በአገልጋዮች ላይ ያለውን ቅሬታ፣ በቤተሰቦች ላይ ያለውን ቅሬታ ይናገራል እና ቁጥር 13 ላይ ይህን ደግሞ አድርጋችኋል ይላል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል፣ ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታልሃታልና። እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ሚስትህ ይላል ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታልሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው ይላል። እግዚአብሔር ከጋብቻ የሚፈልገው ምንድን ነው ይልና ቅዱስ ዘር አይደለምን? ወይም ፈሪሃ እግዚአብሔር ያላቸው ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ሥራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። አሜን። ጌታ ሆይ ስለ ቃልህ ክብር ምስጋና ላንተ ይሁን። ጸጋህን አብዝተህልን ምሕረትህን አብዝተህ በሕይወታችን ላይ አንድ ቀን ጨምረህ እዚህ ስላደረስከን እናመሰግንሃለን። አሁንም ጌታ ሆይ አእምሯችንን መንፈሳችን ሁሉ ጸጥ አሰኝልን። መንፈስ ቅዱስ አንተ ቅዱስ ነህ፣ አንተ አዋቂ ነህ፣ አንተ አስተማሪ ነህ፣ አንተ ተናገረን። ለሁላችንም ከቃልህ ውስጥ ድንቅ ነገር እንድናይ አንተ እርዳን። የሰሚዎችን ልብ ሁሉ አንተ ማርክ። ይህ መልእክት ለሕይወታችን በረከት እንዲሆን እንለምንሃለን በጌታ በኢየሱስ ስም አሜን። ጋብቻ ቃል ኪዳን። ይህ የምንኖርበት ዘመን ጋብቻን የናቀ ያረከሰ ዘመን ነው። ብዙ ሰዎች ጋብቻ ውስጥ ዘው ብለው እንደ ቀላል ነገር ይገባሉ። በገቡስ መጠን ደግሞ በቀላሉ ከዛ ውስጥ ይወጣሉ። በአሁኑ ጊዜ ከሚጋቡት ሰዎች 50% ወዲያው እንደሚፋቱ ይነገራል። ደግሞ በቤተ ክርስቲያን ውስጥ ያለው የመፋታት ቁጥር ከቤተ ክርስቲያን ውጭ ካሉት ይመጣጠናል እንጂ ምንም የተሻለ አይደለም። ከዓለም ምንም የተለየን አይደለንም ለማለት ነው። ለመጀመሪያ ጊዜ የሚጋቡ ሰዎች 41% ይፋታሉ። ሁለተኛ ጊዜ የሚጋቡ ሰዎች ሁለተኛ ጋብቻ ማለት ነው 60% ይፋታሉ። ሶስተኛ ጊዜ የሚጋቡ ሰዎች 73% ይጋባሉ። ስለዚህ ከመጀመሪያው ጋብቻ ይሻላል ብሎ ድጋሚ እንደገና ሌላ ማግባት ከዚያም ሶስተኛ ማግባት ነገሩን እያባባሰው እንደሚሄድ እዚህ ላይ እናያለን። ስለ ሕጻናት ደግሞ ብንመለከት የሚወለዱት ሕጻናት ከጋብቻ ውጪ 40% ሕጻናት ይወለዳሉ። ኦልሞስት ግማሽ በግማሽ ማለት ነው። ከጋብቻ ውጪ በአንዳንድ አውሮፓ ሀገሮች ቁጥሩ እንዳውም ይብሳል። በአይስላንድ 66% ሕጻናት የሚወለዱት ከጋብቻ ውጭ ነው። በስዊድን 55% ልጆች የሚወለዱት ከጋብቻ ውጭ ነው። ጋብቻው የተናቀበት ዘመን ነው። አንድ ነገር ልንገራችሁ። አንድ ሰው አንድ ቀን ሳነጋግር ቆይቷል። ይሄ ኢትዮጵያ ሆኜ ነው። ለብዙ አመት አብረን ነበርን ከዚህ ሰው ጋር። ለምንድን ነው ትዳር የማትይዘው ሚስት የማታገባው ለምንድን ነው ብዬ ጠየቅኩት። የሰጠኝ መልስ የሚያስደነግጥ መልስ ነው። ወተት ሲያምረኝ አንድ ብርጭቆ ገዝቼ መጠጣት ስችል ለምን ብዬ ላምቀልባለሁ አለኝ። ወተት ሲያምረኝ አንድ ብርጭቆ ገዝቼ መጠጣት ስችል ለምን ብዬ ላምቀልባለሁ። ይህን ያህል ነው የጋብቻ ግምታችን የወረደው ወደ ታች። ይህም ስለሆነ አሳዳጊ የሌላቸው ልጆች በብዛት ይወለዳሉ፣ ለህብረተሰቡ ጠንቅ ይሆናሉ። በዚህ በአሜሪካን ውስጥ 1,000,000 በላይ ወንዶች በወህኒ ቤት ተዘግቶባቸው ታስረው ይኖራሉ። ብዙዎቹ ልጅ እንዳላቸው ቤተሰብ እንደነበራቸው አያጠራጥርም። ያ ሁሉ ህፃን እንግዲህ ያለ አባት፣ ያለ ዲሲፕሊን፣ ያለ መሪ ያድጋል ማለት ነው። ወገኖቼ ጋብቻ ክቡር ነው። ጋብቻን የመሰረተ እግዚአብሔር ራሱ ነው። ጋብቻንም የመሰረተው እርሱኑ እንድናከብርበት ነው። በቃና ዘገሊላ ሰርግ በተደረገው ተአምር ጌታ ኢየሱስ በዚያ ስፍራ በመገኘቱ ምክንያት ኢየሱስ ክብሩን ገለጸ ይላል የዮሐንስ ወንጌል። በዚያ ኢየሱስ ክብሩን ገለጸ። ኢየሱስ በጋብቻችን ውስጥ ክብሩን ማሳየት ይፈልጋል። ደግነቱን፣ እንክብካቤውን፣ ፍቅሩን ማሳየት ይፈልጋል። ሲባርከን እንዲታይ፣ በጎደለን ሲሞላ ሊታይ ይፈልጋል። እርሱ በሰጠን መሰረት ቃል ኪዳን ገብተን የቃል ኪዳን ትዳር መያዝ የእግዚአብሔር ፈቃድ ነው። ስለዚህም ጌታ መፋታትን እጠላለሁ ይላል። መፋታትን እጠላለሁ። ባልና ሚስት ሲለያዩ መከራው የሚወድቀው ሕፃናት ላይ ነው፣ ልጆች ላይ ነው። ስለዚህ ትዳር መከበር ይኖርበታል። ትዳር መጠበቅ ይኖርበታል። ትዳር ማፍረስ በእውነት ትልቅ ወንጀል ነው። ብዙ ሰዎችን የሚያስለቅስ የሚያሳዝን፣ ቤተሰቦችን የሚያሳዝን፣ ብዙ ሰዎችን የሚያንገላታ ነገር ነው ፍቺ። ፍቺ ደግሞ ያማል። አንድ ሰው ሲነግረኝ እጅህን ያለማደንዘዣ መገንጠል ያህል ነው የሚያመው አለኝ። መፋታት እጃችሁን ያለማደንዘዣ አንድ ሰው ቦጭቆት ሲሄድ ከላያችሁ ላይ እንዴት ያማል! ያን ያህል ነው ጋብቻ መፋታትም የሚያመው ብሎ ነገረኝ። ሌላ ደግሞ እግዚአብሔር ማንነቱን መግለጽ ሲፈልግ ነው ጋብቻን ለሰው ልጅ የሰጠው። በጋብቻ ውስጥ እግዚአብሔርን በይበልጥ እናየዋለን። አባት መሆኑን፣ ፍቅር መሆኑን፣ እንደሚንከባከበን፣ በረከቱን፣ ጥበቃውን የመሳሰለው ነገር ሁሉ በጋብቻ ሕይወት ይገለጻል። ክርስቶስ ቤተ ክርስቲያንን እንደወደደ እንዲሁ ባሎች ሚስቶቻቸውን ይውደዱ። ፍቅር የምንገልጽበት ቦታ ነው። የእግዚአብሔርን ፍቅር የምናይበት ቦታ ነው ጋብቻ። ትዳር መመስረት ቤት እንደ መስራት ነው። ጌታ ኢየሱስ በወንጌል ውስጥ ሲያስተምር ስለ ሁለት ቤት ሰሪዎች ይናገራል። ሁለቱም ቤት ሊሰሩ ተነሱ። አንደኛው በድንጋያማ መሬት ላይ መሰረተ፣ ሁለተኛው በአሸዋ ላይ መሰረተ። ቤቱም ተሰራ፣ ለጊዜው ተሰራ፣ ቀለም ተቀባ፣ ቤት መስሎ ቆመ። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ሁለቱንም ቤቶች የማዕበል መታቸው። በድንጋይ ላይ የተመሰረተው ቤት ጸንቶ ሲቆም በአሸዋ ላይ የተመሰረተው ግን ወደቀ ይላል። አወዳደቁም የከፋ ሆነ ይላል የእግዚአብሔር ቃል። አወዳደቁም የከፋ ሆነ። እግዚአብሔር የቃል ኪዳን አምላክ ነው። የሚያደርገውን ነገር ሁሉ በቃል ኪዳን ነው ያደረገው። መጽሐፍ ቅዱሱ ስታነቡ 1:7-8 ቃል ኪዳናት ጌታ የገባው አለ። ለምሳሌ ለአዳም ከአዳም ጀምሮ ቀጥሎ ለኖህ፣ ከኖህ በኋላ ለአብርሃም፣ ለሙሴና ለእስራኤል ልጆች፣ ለዳዊት። ወደ አዲስ ኪዳን ደግሞ ስትሄዱ ራሱ የአዲስ ኪዳን ቃል ኪዳን አለ። በክርስቶስ ኢየሱስ ደም በቀራኔው መስቀል ላይ የተመሰረተልን ቃል ኪዳን ዘ ኒው ቴስታመንት ዘ ኒው ካቨናንት የምንለው። ከዛ ሌላው ደግሞ አሁን ዛሬ ማታ የምንመለከተው የጋብቻ ቃል ኪዳን ነው። እግዚአብሔር ያለ ቃል ኪዳን ምንም ነገር አይሰራም። እነዚህ ቃል ኪዳናት ሁሉም ይመሳሰላሉ። የሚመሳሰል ነጥብ አላቸው። አወቃቀራቸው፣ አመሰረታቸው አሰራራቸው በሙሉ አንድ አይነት ነው። እነዚህ ነጥቦች የቃል ኪዳን ምሰሶዎች፣ አውታሮች ልንላቸው እንችላለን። ቃል ኪዳንን የሚያቆሙት የሚደግፉት እንዳይዘም እንዳይጣመም የሚያደርጉት እነዚህ አምስት ነጥቦች ናቸው ዛሬ የምንማራቸው። ይህ ቃል ኪዳን እስከ ሞት ድረስ የሚጸና ነው፣ ምንም ነገር የማያፈርሰው። ይህ ቃል ኪዳን ደግሞ በደም የሚጸና ቃል ኪዳን ነው። እንደ ትክክለኛው መጽሐፍ ቅዱሳዊ አነጋገር ቃል ኪዳን ይቆረጣል ነው የሚባለው። ቃል ኪዳን ይቆረጣል፣ ይሄ ነው ትክክለኛው አባባል። ሰዎች ቃል ኪዳን ሲለዋወጡ የሚቆረጥ ነገር አለ። እንስሳ ይታረድና የእንስሳው ደም ይፈሳል፣ ስጋው ለሁለት ይከፈላል። መሬት ላይ ግማሹ በግራ ግማሹ በቀኝ ስጋው ይነጠፋል። መሬት ላይ እነዛ ስምምነት የሚያደርጉ ወገኖች በዚያ ግራና ቀኝ በተከፈለው ስጋ የእንስሳ ስጋ መሀል ተያይዘው ያልፋሉ። ቃል ኪዳን ቆረጡ ይባላል። የሚባልበትም ምክንያት የሚታረድ የሚቆረጥ እንስሳ ስላለ ነው። ትርጉሙ ምንድን ነው? ቃል ኪዳናችንን ብናፈርስ ባናከብር፣ እንደዚህ እንስሳ ደማችን ይፍሰስ፣ እንደዚህ እንስሳ ስጋ ስጋችንም ይቆራረጥ ብለው መማላቸው ነው። ከዚያ በኋላ እነዚህ ቃል ኪዳን የሚቆርጡ ሰዎች የሚገቡ ሰዎች በአንድነት ገበታ ቀርቦ ማዕድ ይቆርሳሉ። አብሮ የበላና የጠጣ አይካካድም። አብሮ መብላት አብሮ መጠጣት በእኛም ባህል ክቡር ነገር ነው። ጌታ ኢየሱስ ራሱ ወደ ቀራንዮ መስቀል ከመሄዱ በፊት በዚያች ምሽት ከደቀ መዛሙርቱ ጋር ማዕድ ቀርቦ የጌታ እራት የምንለውን ስርዓት ሰጥቶን ሄደ። ይህ ስጋዬ ነው፣ ይህ ደሜ ነው፣ እንካችሁ ውሰዱ ብሎ ሰጥቶ ሄደ። ያ የቃል ኪዳን እራት ነው። ያንን ያስታውሰናል ይሄ አሁን የተናገርኩት። እንግዲህ ወደ እነዚህ ወደ አምስት አውታሮች ምሰሶዎች ልሂድና አንድ በአንድ በቀረን ጊዜ ውስጥ እያብራራሁ ለመሄድ እሞክራለሁ። እነዚህን ቃል ኪዳናት አውታሮች በምዘረዝርበት ጊዜ በተለይ እናንተ ትዳር ላይ ያላችሁ ሰዎች ትዳራችሁን በዚያ እንድትመረምሩ ብጠይቃችሁ እፈልጋለሁ። ችግር ካለ በቤታችሁ ውስጥ የቱ ጋ ነው የጎደለው? የትኛው ምሰሶ ነው ያዘነበለው፣ የተጣመመው፣ የተነቀለው? ስፍራውን ትቶ ሄደው የትኛው የቃል ኪዳን አውታር ነው ብላችሁ በእነዚህ ነጥቦች ትዳራችሁን መመርመር ትችላላችሁ። የመጀመሪያው አውታር መለየት ይባላል። ሴፐሬሽን፣ መለየት። ሰው እናት አባቱን ይተዋል ይላል እግዚአብሔር ቃል፣ ከሚስቱም ጋር ይጣበቃል። ይህም ማለት እነዚህ የሚጋቡ ሰዎች ቀድሞ ሲኖሩባቸው የነበሩትን ጸባይ፣ በተለይ መጥፎ ጸባይ ከሆነ መተው፣ ከዚያ መለየት ያስፈልጋቸዋል። የድሮ አስተሳሰባቸውን መለወጥ ይኖርባቸዋል። አንዳንድ ተገቢ ያልሆነው ጓደኛ ቢኖራቸው ከነዛ ጓደኞች መለየት ያስፈልጋል። አንዳንድ ልምምዶችን መተውና መለየት መለወጥ አስፈላጊ ይሆናል። ድሮ ብቻውን ሲኖር የነበረ ሰው እንደ ልቡ ገብቶ እንደ ልቡ የሚወጣ በፈለገበት ጊዜ የሚተኛ በፈለገው ጊዜ የሚነሳ ሰው አሁን ትዳር ላይ ሲሆን ሌላ ሰው አጠገቡ አለ ህይወቱን የሚካፈል ሀሳቡን መካፈል ያለበት ሌላ ሰው አለ። ያን ሌላ ሰው በሀሳብ ውስጥ እንግዲህ መያዝ ያስፈልጋል። ለራስ ብቻ ማሰብ ቀረ ማለት ነው። የፈለጉትን ማድረግም ቀረ። ጊዜን ገንዘብን ለግል ብቻ መዋል እንግዲህ ካሁን በኋላ ቀረ። ብዙ ለውጥ ይጠይቃል እዚህ ነገር ላይ እንጂ ካገባችሁ በኋላ ድሮ ነጠላ በነበራችሁ ጊዜ እንደምታደርጉት ዝም ብላችሁ ብድግ ብላችሁ የፈለጋችሁበት ቦታ ሄዳችሁ አድራችሁ ውላችሁ መምጣት አትችሉም። የተቆራኛችሁት ሰው አለ። የምናስብለት ሰው፣ የምናማክረው ሰው፣ የምናነጋግረው ሰው አገኘን ማለት ነው። ምናልባት የጥንት ቦይ ፍሬንድ ቢኖር ያ ጥርግ ብሎ ከአእምሮ ውስጥ እንዲወጣ ያስፈልጋል። ትዝታ ሊኖር አይገባም። የጥንት ገርል ፍሬንድ ብትኖር እንግዲህ እሷም ከአእምሯችሁ ውስጥ ተጠርጋ መውጣት ይኖርባታል እንጂ ሰው እያስታወሱ ከሌላ ሰው ጋር መኖር አደገኛ ነው፣ መሆን የለበትም። ትዳር ከያዙ በኋላ እማማና አባባም በመጠኑ ይለያሉ። በአንዳንድ ነገር ምክራቸው ይፈለጋል። ልናዳምጣቸው ይገባል። ልናከብራቸው ይገባል። ልንረዳቸው ይገባል። ነገር ግን ጋብቻ ውስጥ ገብተው መፈትፈት የለባቸው። አንዳንድ ወላጆች እሷን ካገባ በኋላ ልጃችን ከሳ በአጥንቱ ሄደ እያሉ ለልጃቸው የሚቆረቆሩ አሉ። እንደዚሁም የልጅቱ ወገኖች እሱን ካገባች በኋላ ተጎሳቆለች፣ እንደዚህ ሆነች እያሉ ተቆርቋሪ ሆነው ጋብቻ ውስጥ ገብተው ነገሮችን ለመለወጥ የሚሞክሩ ሰዎች አሉ። ይሄ እንግዲህ ለእነዚህ ሰዎች ስፍራ የለም። መለየት የሚለው እዚህ ላይ ነው። መለየት ያስፈልጋል። ካልተለያችሁ ችግር ይፈጠራል። ከዛ ከድሮው ነገር ከያዛችሁ ከጥንቱ ነገር ካልተለያችሁ ከአዲሱ ጓደኛችሁ ጋር መግባባት፣ በንጽህና አብሮ መኖር አትችሉም። መለየት የቃል ኪዳን ትልቁ ምልክት ነው ብያለሁ። እግዚአብሔር ራሱ ሲጠራን ኑ ለእኔ ተለዩ ነው የሚለው። መለየት ቅድስና ነው። ኑ ለእኔ ተለዩና እኔን አገልግሉ፣ እኔን ብቻ አምልኩ። እርሱ ለጠራን ዓላማ ለእርሱ መለየት ይኖርብናል። አዳምን ሲፈጥረው ከመሬት አፈር ለይቶ ነው ሰው ያደረገው። አፈሩን አመጣ፣ አስተካከለው፣ ሰው አደረገና የህይወት እስትንፋስ እፍ አለበት፣ ሰው ሆነ። ከጭቃ ተለይቶ አሁን የእግዚአብሔርን አምሳያ የያዘ። ከዚያ በኋላ እግዚአብሔር አዳም ከዚህ ጊዜ ጀምሮ እኔን አምልከኝ አለው። አብርሃምን ከከለዳውያን አገር ለይቶ እኔ ወደማሳይህ ምድር ውጣ ብሎ ጠራው። እዚህ ከለዳውያን ምድር ሆነህ እኔን ልታመልክ አትችልም። ብዙ ልማድ አላቸው፣ ጣዖት አላቸው የሚያመልኩት፣ ከዋክብትን ሁሉ የሚያመልኩ፣ ጨረቃን ሁሉ የሚያመልኩ። እነሱ መሀል ሆነህ እነርሱም መስለህ እኔን ልታመልክ አትችልም፣ ልታገለግለኝም አትችልም። ውጣ፣ ተለይተህ ውጣ አለው። ሙሴን ከግብፅ ምድር ውጣና ወደ ከነአን ምድር ሂድ። ማርና ወተት ወደ መታፈሰው ምድር ሂድ። ህዝቤንም ይዘልኝ ውጣ። እኔም አብሬህ ነኝ ካንተ ጋር ነኝ ብሎ ሙሴንም ጠራው። ከዚያ ታስታውሳላችሁ፣ ሙሴ እሺ ብሎ ታዘዘ፣ መንገዱን ጀመረ። ነገር ግን ተገቢ አይነት መለየት ስላላደረገ ሙሴ ራሱ በምድረ በዳ ወድቆ ቀረ። ኢያሱ ተረክቦ ኢያሱ ህዝቡን ይዞ ወደዚያች ምድር ገብቶ ምድሪቱን አወረሳቸው። ሐዋርያው ጳውሎስን ከፈሪሳዊነት ከነፍሰ ገዳይነት ህይወት ቤተ ክርስቲያንን ከማሳደድ ህይወት ጠርቶና ለይቶ አገልግለኝ ብሎ ቀባው። ታላቅ ሐዋርያ አደረገው። ከማዲስ ኪዳናችን ውስጥ 13 ያህል የሚሆኑትን መጽሐፍቶች የጻፈ ሐዋርያው ጳውሎስ ነው። እናንተና እኔን ከጨለማ ግዛት አውጥቶ በደሙ ዋጅቶ ወደ ልጁ የብርሃን መንግስት አፈለሰን። እግዚአብሔር ሲጠራ ተለዩ ይላል። ኑ ውጡና ተለዩ፣ እርኩሱንም ነገር አትንኩ። ባልና ሚስት ተለይተው ለእርስ በርስ ሊኖሩ ተጠርተዋል። ይሄ ነው መለየት የተባለው። የድሮውን ነገር አልተውም፣ የጥንቱን ልማዴን አልተውም፣ ድርጊቴን አልተውም የሚል ሰው ትዳር ውስጥ ሲገባ ለዚያ ለትዳር ጠንቅ ይሆናል፣ ፕሮብሌም ይሆናል። ስለዚህ ፕሮብሌም እንዳንሆን ጌታ ተለዩ ይላል። የመጀመሪያው የቃል ኪዳን ሪኳየርመንት ምሰሶ አውታሩ መለየት ነው። ሁለተኛው የቃል ኪዳን አውታር ምሰሶ የስም ለውጥ ነው። ሰዎች ቃል ኪዳን ውስጥ ሲገቡ ስማቸው ይለወጣል። ስም መለወጥ ትርጉም አለው። አዲስ መጠሪያ ነው። ስም መለወጥ አዲስ ባህሪም ነው። አዲሱን ባህሪያችንን ይነግረናል። አዲስ የስልጣን መዋቅር ማግኘት ነው። ስም ማግኘት ሚስት ካገባች በኋላ በዚህ ሀገር የባሏን ስም ትወስዳለች። በሀገራችን ካገባች ከወለደች በኋላ የገሌ እናት የገሊት እናት ተብላ ትጠራለች። ባልም እንዲሁ የገሊት አባት የገሌ አባት ተብሎ ይጠራል። አባትነቱን የሚናገር ኃላፊነቱን የሚናገር ክቡር የሆነ ደረጃ መያዙን የሚናገር ስም ነው፣ ባህሪ ነው የሚናገረው። ለሙሽራ ለሙሽራይቱ የዳቦ ስም ይወጣል። በባህላችን በሙሽራው ቤተሰብ የምትጠራበት ብዙ ጊዜ ጣፋጭ ስም ይሰጣታል። አመለወርቅ፣ ድርብ ወርቅ የተባለ ብዙ ብዙ ቆንጆ ቆንጆ ስም ይሰጣታል። የስም መለወጥ አዲስ የስልጣን መዋቅር ማግኘት ነው። ባል በፍቅር ቤቱን ሊያስተዳድር፣ ሚስት በፍቅር ደግሞ ልትገዛ ልትተባበር። ይሄ ነው እንግዲህ የአዲሱ ቃል ኪዳናቸው የኃላፊነት ለውጥ ይሄ ነው። እግዚአብሔርም እናንተና እኔን ሲጠራ ስማችንን ይለውጣል። አብርሃም የሚባለውን ሰው አብርሃም ብሎ ስሙን ለወጠው። ራሱም ከህዝቡ ጋር ሲተዋወቅ እግዚአብሔር ራሱም ከዛሬ ጀምሮ ስሜ ኤልሻዳይ ነው ብሎ ስሙን አስተዋወቃቸው። ኤልሻዳይ ጡታማ ማለት ነው። ጡተ ብዙ ብዙ ጡት ያለው እንደ ችግራችን እንደ ፍላጎታችን ከዚያ ከብዙ ጡት ውስጥ ረድኤት እናገኛለን። ከአንዱ ጡት ውስጥ ፍቅር እናገኛለን። ከሌላው ውስጥ ጤንነት እናገኛለን። ከሌላው ጡት ውስጥ ጥበብ እናገኛለን። የሚያስፈልገን ነገር ሁሉ የያዙ ጡቶች ናቸው። ኤልሻዳይ ማለት ለምትፈልጉት ሁሉ ችግር እኔ መፍትሄ ነኝ ማለቱ ነው። ስለዚህ ያንን በዚያ ስም ነው ራሱን ያስተዋወቃቸው ጌታ። ስምዖንን ጴጥሮስ አለው። ጴጥሮስ ብሎ አዲስ ስም ሰጠው። ሳኦልን ጳውሎስ አለው። እናንተና እኔን በደሙ ሲዋጀን ለመጀመሪያ ጊዜ በአንጾኪያ ከተማ ክርስቲያን የሚባል ስም ተሰጠን። ክርስቲያን፣ ክርስቶሳዊ፣ ክርስቶስን የሚመስሉ እንደ ክርስቶስ ያሉ ማለት ነው። በሌላም ስፍራ ልዩ ወገን ይለናል። የተለየ ሕዝብ፣ የንጉሥ ካህናት፣ የእርሱ ርስት፣ የብርሃን ልጆች፣ በጣም ብዙ ስም አለን። በእግዚአብሔር ቃል ውስጥ እግዚአብሔር ወገን፣ እያንዳንዱ ስማችን አዲስ መጠሪያ፣ አዲስ ኃላፊነት ይሰጠናል። ስለዚህ ስማችን ያው ሆኖ አይቀርም። ትዳርም ውስጥ ከገባችሁ በኋላ ስማችሁ ያማረ ሊሆን ይገባል። ያ የድሮው ስም የድሮው ባህሪ ያው ቅድም እንደጠቀስኩት ቀርቷል ማለት ነው። ስለዚህ ሁለተኛው የስም ለውጥ ነው። ሶስተኛው የቃል ኪዳን አውታር የኪዳኑና የስምምነቱ ቃል ዝርዝር ነው። ይህም የስምምነት ዝርዝር ሁለቱ ተስማሚዎች በሚገልጹት በሚዋዋበት ቃል ላይ የተመሰረተ ነው። ሙሽሮች ሲጋቡ ብዙ የሚማማሉት ቃል አለ። ከዛሬ ጀምሮ እንደ ባለቤቴ፣ እንደ ሚስቴ፣ እንደ ባሌ፣ ልወስድሽ፣ ልወስድህ፣ በሐዘንህ ጊዜ አብሬህ ልሆን፣ ሲከፋ ላጽናና፣ በችግርም በበሽታም ላልለይህ፣ እንደ ጓደኛ ሆኜ አብሬ ልሆን፣ ልደግፍህ እየተባለ ብዙ ዝርዝር ቃላቶች አሉ የምንለዋወጣቸው። በጣም ደስ የሚል ነው። በዚያ ቃል ኪዳን ግን መጽናት በጣም አስፈላጊ ነው። ያ እየተጣሰ ነው። ሰዎች ዓይንሽን ላፈር ዓይንህን ላፈር እየተባባሉ ቤቱን የሚያፈርሱት አልፎ አልፎም የሚጋደሉት በዚያ ምክንያት ነው። ይሄ ቃል ኪዳን ስምምነት በጣም ክቡር ነው። በጣም ክቡር ነው። በእግዚአብሔር ፊት፣ በጉባኤ ፊት፣ በምስክሮች ፊት የምንለዋወጠው ቃል ኪዳን ነው። ክቡር ነው። የዛ ምስክሩ እግዚአብሔር ነውና። በመንፈሳዊም ሕይወት እግዚአብሔር እስራኤልን ሲጠራ ቃል ሰጣቸው። በመጀመሪያ በሲና ተራራ አስርቱን ትእዛዝ ሰጣቸው። ሌሎች አማልክት አይኑሩላችሁ፣ ይህን አርጉ፣ ይህን አታድርጉ ብሎ አስርቱን ትእዛዝ ሰጣቸው። ለቤተ ክርስቲያን አዲስ የፍቅር ሕግ ብሎ አምላክን እንደ ራስህ ውደድ፣ ጓደኛህን ጎረቤትን እንደ ራስህ ውደድ ብሎ ያንን ሕግ ሰጠ። ይህም ዛሬ የምንመራበት አዲስ ኪዳን ተብሎ ተጽፎ ተሰጥቶናል። በጠቅላላው እግዚአብሔር ቃሉን በ66 መጽሐፍቶች ውስጥ ጽፎ ሰጥቶናል። ለምን 81 መጽሐፍ እንደሌለን ዛሬ ለማብራራት ራሱን የቻለ ትምህርት ስለሆነ እዛ መግባት አልፈልግም። መጽሐፍ ቅዱሳችን አይሁድም የቤተ ክርስቲያንም አባቶች የተቀበሏቸው ቀኖና ካኖን ኦፍ ስክሪፕቸር 66 ናቸው። ጌታ ኢየሱስ ራሱ የተቀበላቸው ሲያስተምርም እየጠቀሰ ያስተማረው ከእነዚህ ከ66 መጽሐፍ ውስጥ ነው። ያ ነው የተሰጠን የቃል ኪዳን መመሪያችን፣ ብርሃናችን፣ መንፈሳዊ ምግባችን። ሰው በእንጀራ ብቻ አይኖርም ተብሎ የምንኖርበት ግን የእግዚአብሔር ቃል እንደሆነ የተሰጠን የቃል ኪዳናችን የእግዚአብሔር ሕያው ቃል። ሰማይና ምድር ያልፋሉ ቃሌ ግን አያልፍም የተባለላቸው መጽሐፍ ቅዱሳችሁ ክቡር መጽሐፍ ነው። አትናቁት። ሌትም ቀንም አንብቡት፣ አጥኑት። ትክክለኛውን ትርጉም ፈልጉ። መንፈስ ቅዱስ እንዲገልጽላችሁ የእግዚአብሔርን ቃል እወቁ። ይባርካችኋል፣ ይጠብቃችኋል። በእርሱ ተመላለሱበት። ኢያሱን ሲጠራው በኢያሱ ምዕራፍ አንድ ላይ ይህ ቃል ከአንደበትህ አይለይ ይለዋል። ሌትም ቀንም አሰላስለው፣ ለልጅህ አስተምረው፣ ከአንደበትህ አይለይ፣ በግንባርህ ለለጥፈው ይለዋል። እግዚአብሔር ለእናንተና ለእኔ የገባው ቃል ኪዳን በዚህ በመጽሐፍ ቅዱስ ውስጥ ተጽፎ ይገኛል። መጽሐፍ ቅዱስ የበረከት መጽሐፍ ነው። የሚያሳድግ መጽሐፍ ነው። መጽሐፍ ቅዱስን የሚከተል ሕዝብ ይባረካል። መጽሐፍ